ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጳጉሜ 2 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ጳጉሜ 2 ቀን 279 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ወያኔ ያለማንም ተሳትፎ ራሱ የደነገገውን ህገ መንግስት ተብዬ ህጋራዊቱን ጣሰ እየተባለ ባዲሶቹ ዘረኞች ጩኸት በርክቷል። ፋይዳቢስ በእለቱ ሀተታችን የምንዳስሰው ይሆናል። በማስከተል ከእንግዲህ በዘረኞችና ጽንፈኞች የምትጠፋ ኢትዮጵያ የለችም በሚል ርዕስ አምሮ በለጠ ከዚህ ቀደም ከአዲስ አበባ የላኩልንን ሰፋ ያለ ትንታኔ በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ የሐምሌ ወር 2003 እትምን ኢሃፓ የኢትዮጵያ ህልውናና አንድነት ጥያቄ በሚል ርዕስ የቀረበውን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በዘንድሮ ክረምት የጣለው ከባድ ዝናብ ባስከተለው ጎርፍ ምክንያት ወደ 600 ሺህ የሚገመቱ ሰዎች ጉዳት የደረሰባቸው መሆኑ ታወቀ። ጎርፉ በአፋር በአማራና በኦሮሞ አካባቢዎች በ588 ሺህ ሰዎች ላይ ጉዳት ሲያስከትል ከ200 ሺህ በላይ የሚሆኑ ሰዎች ከቤት ንብረታቸው ያፈናቀሉ መሆኑ ተገልጿል። በጎርፉ ለተጎዱ ሰዎች የሰብአዊ እርዳታ ድጋፍ እየተደረገ ቢሆንም በርካታ ሰዎች አሁንም በችግር ውስጥ መሆናቸውን ይናገራሉ። ጎርፉ የሚያስከትለውን አደጋ ለመቀነስ የተለያዩ ጥረቶች ቢደረጉም ሁሉም ያልተሳኩ መሆናቸውን በስራው የተሰማሩ ባለሙያዎች ይናገራሉ። ክረምቱ ከባድ እንደሚሆንና በጎርፍ አደጋ ከ2 ሚሊዮን በላይ ሰዎች ጉዳት እንደሚደርስባቸው እንዲሁም ከ400 ሺህ ሰዎች በላይ እንደሚፈናቀሉ ቀደም ብሎ ተገምቶ የነበረ መሆኑ የተገለጸ ሲሆን አሁን ክረምቱ እስኪገባደድ ድረስ የጎርፍ አደጋው ተጨማሪ ጉዳቶች ሊያስከትል ይችላል ተብሎ ይጠበቃል። ሰኞ ጳጉሜ 2 ቀን የተሰየመው የአራዳ የመጀመሪያ ፍርድ ቤት ችሎት የአስራት ሚዲያ ጋዜጠኞች እያንዳንዳቸው በ10 ሺህ ብር ዋስ እንዲፈቱ አዘዋል። ፖሊስ በተደጋጋሚ መረጃ እንደሚያቀርብ የገለጸ ቀጠሮ እንዲሰጠው ቢጠይቅም እስካሁን መረጃ ማቅረብ ያልቻለ መሆኑን ፍርድ ቤት ተገንዝቧል። በላማና የሙልጌታን በርብር ምስክናው ከፈለኝና ዮናታን ሙልጌታ የተባሉ ጋዜጠኞች በአርሲና በባሪ አካባቢዎች በመዘዋወር በጆዋር መሐመድ ጀሌ ቄሮች ከፍተኛ ጭፍጨፋ የደረሰባቸው ዜጎችን በማነጋገር ያገኙትን መረጃ በምስልና በጽሑፍ ለህዝብ የበተኑ መሆናቸውንም ይህንም የሚያስረጅላቸው መሆኑ ሲታወቅ ከዚህ ሌላ አቃቢ ህጉ የሚያስከትላቸው ሌላ ጉዳይ ሊያቀርብ ባለመቻሉ ፍርድ ቤቱ እያንዳንዳቸው በ10,000 ብር ዋስትና እንዲለቀቁ አዟል። በተያያዘ ዜና የፌዴራል የመጀመሪያ ፍርድ ቤት አራዳ ምድብ ተረኛ ችሎት የጀዋር መሐመድን የዋስትና ጥያቄ ውድቅ ያደረገ ሲሆን የጀዋርና በቀለ ገርባን ጨምሮ በ10 ሰዎች ላይ አቃቢ ህግ በመስከረም 8 ቀን ክስ እንዲመሰርት ትዕዛዝ ያስተላለፈ መሆኑ ተገልጿል። ሌሎች 4 ግለሰቦች በ5 ቀናት ውስጥ ክስ እንዲመሰረቱባቸው ፍርድ ቤት ትዕዛዝ ሰጥቷል። በቤንሻንጉል ጉሙዝ አካባቢ በመተከል ዞን 2 ወረዳዎች ላይ በድጋሚ ግጭት የተከሰተ መሆኑ የአካባቢ ፖሊስ ኮሚሽን ለዜና ተቋሞች ከሰጠው መግለጫ ማወቅ ተችሏል። በፖሊስ ኮሚሽኑ መግለጫ መሰረት ቀደም ብሎ በጉባ ወረዳ ላይ የተዘዋወሩ ችግር ሲፈጥሩ የነበሩ ታጣቂ ወንጀለኞች በአሁኑ ወቅት ወንበርና ቡለን ወረዳዎች እየተዘዋወሩ የአካባቢውን ነዋሪ ለመግደል ለማፈናቀልና ለማገት እየተንቀሳቀሱ መሆናቸው ታውቋል። በወረዳው ኤፓር አይጋሌና ኤኮንቴ በሚባሉ ቀበሎች ጥቃት ፈጽሞ ጉዳት ያደረሱ ሲሆን ነዋሪዎችንም ተፈናቅለው ወደ ዶቢ ቀበሌ ተንቀሳቅሷል ተብሏል። ሰሞኑን ወንጀለኞቹ ወንበራ ወረዳ ውስጥ ገብተው ከ30 በላይ የሚሆኑ ሰዎችን አፍነው በመውሰድ ገንዘብ አስከፍለው የለቀቋቸው መሆኑ ታውቋል። በትግራይ የሚካሄደውን የወያኔ ቡድን ምርጫ ለመዘገብ የብሉምበርግ፣ የኒውዮርክ ታይምስ እና የአሜሪካ ድምፅ የእንግሊዝኛ ክፍል ዘጋቢዎች እንዲሁም ከሀገር ውስጥ እንደ አውሎ ሚዲያ አይነት ጋዜጠኞች ሰኞ ጳጉሜ 2 ቀን የተለያዩ የዓለም አቀፍና የአገር ውስጥ ጋዜጠኞች ከቦሌ አውሮፕላን ማረፊያ ወደ መቀሌ እንዳይጓዙ የታገዱ መሆናቸው ታውቋል። በኮሮና ቫይረስ የተያዙ ሰዎች ቁጥር በቅርብ ቀን ውስጥ ከ60,000 በላይ እንደሚሆን ይገመታል። ከነሐሴ 17 ጀምሮ በየቀኑ በአማካይ ከ1,000 በላይ ሰዎች በቫይረሱ እየተያዙ ያሉባት ኢትዮጵያ እሁድ ጳጉሜ 1 ቀን በ24 ሰዓታት ውስጥ በተደረጉ ምርመራዎች 1,206 ሰዎች በበሽታው መያዛቸውና 21 ሰዎች ሕይወታቸው ማለፉ ተነግረዋል። እስከ እሁድ ድረስ በቫይረሱ የተያዙ ጠቅላላ ቁጥር 58,672 ሲሆን ሕይወታቸውን ያጡ ደግሞ 918 ደርሷል። ከስድስት ወር በፊት ለኮሮና ቫይረስ ጥንቃቄ በሚል የታወጀው አስቸኳይ ጊዜ አዋጅ ባለፈው ቅዳሜ ነሐሴ 30 ቀን ያበቃ መሆኑና በአዲሱ አዋጅ ያልተተካ መሆኑም ታውቋል። እንዲያውም አንዳንድ መስሪያ ቤቶች መመሪያ መሰረት የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች በመቀመጫቸው ልክ ህዝብ እንዲያሳፍሩ መመሪያ የተሰጠ መሆኑም ታውቋል። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቴሌ ዝግጅቶቻችን ጋር አብራችሁን ቆዩ። ደባልት እንደገና የአዲስ አበባው ኮሾ ኮሎኔል አውቆ እንደሆን ሳውቅ እየቀዳ
የአሜሪካኑን ዘረኛ ፕሬዝዳንት ትራምፕን እየተመሳሰለ እየመጣ ነው። ዘረኝነታቸው አይደለም አዘናይ ገዢዎች በመሆናቸው ነው። አዘናግተው መግዛት የአፍሪካ አምባገነን መሪዎች ኢዲ አሚን፣ ቦካሳ፣ ጃኮብ ዙማ፣ ሙሰቪኒ ወዘተ ተወዳጅ ስልት ነው። ሰው ተፈጀ ሲባል ዛፍ አበባን ንትከል ከተማችንን እናቆንጅ ርዕስ ቀይሮ ቁም ነገሩን ባልባሌ ጉዳዮችና ሰምሪቶች ማረሳሳት። ረሃብ በዛ ሲባል አበላላችን ይሻሻል ለጤና ብሎ ማላገጥ። አማራው ላይ ፍጅት መጣ ሲባል ኦሮሞ አለቀ ብሎ ማላዘን ወዘተ። በሰሞኑ ደግሞ የተያዘው ማደናገሪያ ምርጫ የሚለው ነው። የኢትዮጵያ ህዝብ የዛሬ አንገብጋቢ ጥያቄው ህልውናውን፣ ሰላሙን፣ አገሩን፣ አንድነት የሚመለከት ነው። የኑሮ ውድነት ቀን ተቀን ስቃዩን ቄሮ ከሚባል አውሬ እንዴት እንደሚገላገል ከዘረኞች ጥቃት እንዴት መላቀቅ እንደሚችል እንጂ ወያኔ ሲያላግጥ ምርጫ የሚለው ወይም ኮሎኔሉ ራሱ ለነሐሴ 30 ተዛወረ ያለው ምርጫ አይደለም። የሚክድ ሰው አደራ ሲያስቀምጡበት እጅ ነሳል ተብሏልና ኮሎኔሉ ነጋጠባ ምርጫ ከተሸነፍኩ ስልጣን እለቃለሁ የሚለን አደናግሮ ሊያስተኛን መሆኑን አላጣነውም። በምርጫ ብሸነፍ ስልጣን እለቃለሁ የሚለው ቀልድ ነው። በወያኔ ህግና አሰራር ልምድ ምርጫን ከፈለገ 100% ያሸንፋልና ከወዲሁ ስልጣን ጥምና የመንግስት እንግርቱን እውን ሊያደርግ በሺዎች ህዝብን አማራውን ወዘተ እየገደለ መሆኑን ማየት ያቃተን መሰለው። ወያኔ ምርጫ ሊያደርግ ነው ይሉናል። ቢያደርግ ባያደርግ እኮ አባይም ቢሞላ ባይሞላ ነው። ወያኔ በትግራይ አይደለም በመላ ኢትዮጵያ 100% ምርጫ አሸነፍኩ ያለ አይናውጣ ቡድን ነው። ምርጫውን ያሸንፋል። ታዲያ ምን ይሁን? ወያኔ ከዚያስ ምን ሊሆን ነው? የፌዴሬሽን ምክር ቤት ተቃውሞ አሰማ ተባለ። ይህም አስቂ ነው። የተባለው ተቋም ራሱ ወያኔ የመሰረተው ነው። ተጣሰ ብሎ የተደረደረው ህግ አንቀጽ ያወጣው ወያኔ ነው። የራሱን ህግ ራሱ ቢጥስ ሲጥስም 27 ዓመት አሳልፏል። ማን ሊከሰው ነው? ማንስ ጋ? ጦፍ ያለ የቧልታ ዙሪት በወረርሽኝ ግርግር ምርጫ የተባለውን ወደ እንጦርጦስ ነገ ሰደውታል። ወረርሽኙ ግን ልክፍት ስምሪታቸውን አላገዳቸውም። ወረርሽኝ ቢኖርም ህዝብ ለመብቱ በየሀገሩ ተቃውሞ ሰልፉን አላቆመም። የተወሰኑ የአፍሪካ ሀገሮችም ሳይቀሩ ምርጫ አካሂደዋል። በኢትዮጵያ ሲሆን ለምን የተለየ ሁኔታ ይሰፍናል? የወያኔ ህገ መንግስት ሳይሻር፣ የሽግግር ሂደት ሳይረጋገጥ፣ ሰላምና መብት ሳይከበር ድሮም ምርጫ ቧልት እንጂ ሌላ አይደለምና አሁን በወያኔ ምርጫ ላካሄድ ነው ቧልት ዙሪያ ጫጫታው የህዝብን እይታ ወደዚህ ከንቱ ጉዳይ ለመዘወር መሆኑ ምንም ጥርጥር የለውም። አሜሪካ በአባይ ግድብ ጉዳይ ግብጽን ደግፎ እርዳታ ገንዘብ ከለከለን በሚል ሊያደናግሩን ከሚሞክሩት ጋር የተያያዘ ነው። እኛ አሁንም ኮሎኔሉና አገዛዙ በአባይ ግድብ ጉዳይ አቋማቸው የኢትዮጵያን ጥቅም የሚያስከብር አይደለም በሚለው ጸንተናለን። የአሜሪካን ጥቅም እያወቀ አስታራቂ አግባቢ ብሎ መምረጡ በራሱ ውሳኔውን ገላጭ ነው። አሜሪካ እንዴትስ ከግብጽ ከሳውዲ ወዘተ አጋሮቿ ተለይታ ከኢትዮጵያ ጎን ትቆማለች? ትራምፕ ለራሱ ምርጫ ፍጆታ በአባይ ግድብ ጉዳይ የተጣሉትን አስታረቅኩ ለማለት ይፈልጋል እንጂ ችግሩን ዘላቂ መፍትሄ ሰጠሁት የማለት ጭንቅም የለውም። በቅርቡ ደግሞ በእስራኤል አስታራቂነት ኮሎኔሉ ከግብጽ ጋር የሚስጥር ድርድርን ተያይዞታል። እስራኤልም በቅድሚያ ለኮሎኔሉ ግልጽ ያደረገችለት አንደኛ በዚህ ጉዳይ ኢትዮጵያን ደግፋ ከግብጽ ጋር እንደማትጣላ፣ ሁለተኛ ወደ ጦርነት አዝማሚያ መያዙን ለኢትዮጵያ ከቶም እንደማያዋጣና ግብጽ በዚህ መስክ ኢትዮጵያን ልትጎዳ እንደምትችል፣ ሶስተኛ አገዛዙ የተፋሰስ አገሮችን የጸና ድጋፍ እንዳላገኘ፣ አራተኛ የአሜሪካንንም ድጋፍ እንዳላገኘና ስለዚህም ከግብጽ ጋር መስማማት መግባባት እንደሚያስፈልገው ነው። ከዚህ አንጻር ላስታርቅ ላግባባ ማለቷ እስራኤል ተዘግቧል። የአባይን ግድብ ጉዳይ ለማዘናጊያ አንስተውትና ይዘውት ዛሬ አምልጧቸው መውጫ ያጡበት ሁኔታ በመምጣቱ አውጣን እያሉ ለመሆናቸው መረጃው በዝቷል። ፌዴራል ምክር ቤቱ ይህን ወሰነ ይህን አስጠነቀቀ በሚል ሊያዘናጉና ሊያደናግሩ ሲጥሩ ወያኔ እምቢኝ ብሎ ምርጫውን ቢያካሄድ ምን እርምጃ እንደሚወስዱ መናገር አቅቷቸዋል። ትግራይን ይወራሉ? የራሱን የወያኔን ህግ በወያኔ ላይስ እንዴት ያስከብራሉ? ህዝብ ሞኝ አይደለም። ምን እርምጃ በሚለው ዝምታን መምረጣቸውን ታዝቧል። በፊትም እነ ባለሚንጫውን ሊፈቱ መዘጋጃታቸውንም አውቀናል። ወዲ ገርባው ይቀርታ ኮሎኔሉን ሊጠይቅ መስማማቱንም በነ ኤፍሬም ሳቅ በኩል መግለጹም ተሰምቷል። የወለው የሙስሊም መሪ ለምእመናን ግልጽ አድርገው እንዳስቀመጡት ሁሉ የህዝብ ፍጅት በእርቅ የሚወገድና የሚፈታ ሳይሆን ሐራም ነውና ወንጀለኞቹ ለፍርድ መቅረብ አለባቸው። የሳቸውን ትክክለኛ አቋም ካነሳን ደግሞ የተዋህዶ ሲኖዶስ የመቃብር ቦታ ጸጥታን መላበቷን መጥቀስ አለብን። ሲኖዶሶቹ ተዋህዱ ሲባል ይህ እነካሳ ከበደ በወያኔ ጊዜ የጀመሩት ተንኮል ነውና ዛሬ ለፍጻሜ ያደረሱት አለል ዘለል ሙሮች አቡነ መልከጼዴቅን ሳይቀር ለኮሎኔሉ ሰለባ ያደረጉ በዚሁ ወንጀል ተጠያቂ ናቸው። ሲኖዶሱ ተዋህዱ ሳይሆን መባል ያለበት ህጋዊ ሲኖዶስ ፈረሰ ለወያኔ ኮሎኔል እንዲሰግድ ተደረገ ያልነው ዛሬ ጋድ ሆኖ እየታየም ነው። ለኮሎኔሉ ያገለገሉትና ሻጠር የሰሩት ሞሮች ዝርዝር አጋልጦ ማውገዝ የትግላችን አንዱ አካል ስምሪት መሆን አለበት። ኮሎኔሉ ዛሬ ምርጫ በትግራይ ህገ መንግስቱ ተጣሰ ኦ የሚለው ከዋናው ዋናው ጉዳዮች የህዝብን እይታ ለመዘወር መሆኑ ግልጽ ነው። በዚህ በዚያ የወያኔ ሆነ የኮሎኔሉ ምርጫ ቧልት ከመሆን መቼም አያልፍም። የወያኔን ህገ መንግስት መሻር፣ ስርዓቱን፣ ፓርላማውን ማፍረስ ነው ዋናው ግዴታችን። ህዝባዊ መንግስት ለመመስረት ሽግግር ይጀመር፣ ዘረኛ ስርዓቶች ይውደሙ። ድል ለኢትዮጵያ ህዝብ ታሪካዊ ትግል።
ና ጽንፈኞች የምትጠፋ ኢትዮጵያ የለችም ወደፊትም አትኖርም። ከአእምሮ በለጠ አዲስ አበባ አሳ ብለምነው ዘንዶ ዝናብ ብለምነው በረዶ ይላል የሀገሪቱ። የማይሆነው ሆኖ የሚሆነው ሳይሆን ቀርቶ ሁኔታዎች ሲዘበራረቁበትና ውጤት አልባ ሲሆኑበት የሚናገረው ነው። የኢትዮጵያ ህዝብ የወያኔ ዘረኛ አገዛዝ ከነግሳንግሱ ወደ መቀመቅ ይውረድ ብሎ የታገለው መስዋዕትነትን የከፈለው ስሙንና ቅርጹን ለዋውጦ ኦህዴድ ኢህአዴግ የሚባል ሌላ ዘረኛ አገዛዝን መልሶ በጫንቃው ላይ ለማስቀመጥ አልነበረም። ያውም የአስመራዎቹን እነ ኦነግንና የአሜሪካ ጽንፈኞች የሆኑትን እነ ጁሃርን በዙሪያው አክተልስሎ ከጦጣ የዋለ ጉሬዛ እህል ፈሽቶ ገባ እንደሚባለው ወያኔ ጉያ ተጠንተው ወያኔ ጉያ አድገው ወያኔ ዘረኛ ጸበል ተጠምቀው ካደጉ ቡድኖች የሚተጠቀው ዘረኝነት እንጂ የሚፈለገው ህዝባዊ ለውጥ ሊሆን እንደማይችል የተናገሩ የጻፉ የተነበዩ አስተምሯቸውን በሀቅ ተላቅ የፈጡ ሁሉ አድማጭም ሆነ ሰሚ ጆሮ አላገኙም ነበር። ዛሬ ዘረኝነት ከኢትዮጵያ ተወገደ መወገድ እንኳን ባይታይ ጀምሮ እየታየ ነውን ብሎ መጠየቅ አግባብነት አለው ወን አርቲስቶቹ ሹሞችና ወያኔ ተለያይተዋል ወይ የተጣመረና የተባበረ ሴራቸውን እየሸረቡ ነው ብሎ ሁኔታዎችን አስመወሰቶ መመርመር ይገባል የተጀመረው ለውጥ እንዳይደናቀፍ የለውጥ ኃይሉ ወዘተ የሚሏቸው ቃሎችና ሐረጎች የአርቲስቶቹ ሹሞችና በዙሪያቸው የተሰለፉ ወገኖች በየመድረኮቹ በየመገናኛ ብዙሃን በየምክር ቤት ተብየው በየጋዜጣው ወዘተ ውጃ የመቀስቀሻ ነጥባቸው ነው። በኢትዮጵያ ያለው ተጨባጭ ሁኔታ ይህንን አይነት አስተምህሮ ውሃ የማይቋጥር መሆኑን ያረጋግጣል። ትልቅ ስህተትም መሆኑን ይመሰክራል። ለውጥ ሲባል የተበላሸው ስርዓት የሚመራበትን ስርዓትና ሪዮት ዓለምን መጠገን ሳይሆን ከስሩ መንግሎ መጣል የሚቻልበትን ሁኔታ ህዝብ በእጁ ማስገባት የሚቻልበት ሁኔታ ሲመቻች ብቻ ነው። የሥርዓቱ መጨቆኛ ተቋማት ወደ ዲሞክራሲያዊ ተቋማት ሲቀየሩ ነው። ዜጎች በየትኛውም የሀገሪቱ ክፍል ተዘዋውረው መስራት፣ ሀብት የማፍራት መብታቸው በምንም በማንም የማይሰገሰግበት ምቹ ሁኔታ ሲፈጠር ብቻ ነው። የዘረኝነትና ጽንፈኝነት ድንበር ሲፈርስ ብቻ ነው። በተለይም ከአርባ ዓመታት በላይ ስር የሰደደና ሀገራዊና ህዝባዊ ጠንቅ የሆነው ዘረኝነትና ጽንፈኝነት ሲወገድ ወይም ዘረኝነትን የሚጸየፉ አመለካከቶች መስተናገድ የሚችሉበት ሁኔታ ሲመቻች ነው። የኢትዮጵያን ህዝብ ከማግባባት ወደ መለያየት ከፍቅር ይልቅ ወደ ጥላቻ ማዕበል የዘፈቁ በዜጎች ላይ ኢሰብአዊና ዘግናኝ ተግባራትን የፈጸሙ የሀገር ሀብት የዘረፉና ያዘረፉ የሥርዓቱ ቁንጮችን በህግ ተጠያቂ የሚያደርግ ለምጫ ሲወሰድ ነው። እየሆነና እየታየ ያለው ግን ወንጀለኞችና ጨፍጫፊዎችን በድጋሚ ተመልሰው ሲሾሙ ወይም የድብቅ ሴራ ሲያጠነጥኑ ወይም በየብሔሩ ጓዳ እየተደበቁ ጸረ ሀገር፣ ጸረ ህዝብ፣ ጸረ ሰላም ሴራዎችን ሲጎነቁኑ ነው። በሥርዓቱ ላይ የተለየ አመለካከት ያላቸው የፖለቲካ እስረኞች ዛሬም በእስር እየማቀቁ ነው። የኢሃፓ አመራሮችና አባላት ዛሬም በእስር ላይ ናቸው። የደጃዝማች ተሰማ እርገጤ ልጆች ዛሬም አልተለቀቁም። ሌሎችም በርካታ ኢትዮጵያውያን ደብዛቸው እንደጠፋ ነው። ወዴት ደረሱ? ታስረዋል ወይስ ተገለዋል? ምላሽ የሚሻ ትልቅ የፖለቲካ ጥያቄ ነው። እርግጥ ነው ለፖለቲካ ፍጆታ ሲባል የተፈቱ የፖለቲካ እስረኞች አሉ። በደረቅ ወንጀል የተከሰሱ ዘራፊዎችና እንደነት አምራት ገለታ የመሳሰሉ ጠንቋዮች ሳይቀሩ ተፈተዋል። ተሰሞኑ እየተወሰደ ያለው የጅምላ ስር የሚነግረን ነገር ቢኖር እስረኛ በመህረስም ማስለቀቅ የቦታ ማስለቀቅ ተግባር መሆኑን ነው። በተለቀቀው ቦታ አዲሶቹ ሹሞች በገፍ እየተሰሩበት ነው። ወጣቶች፣ ጋዜጠኞች፣ የፖለቲካ አመራሮችና አባላቶቻቸው እንዲሁም በሹሞቹ አገዛዝ ላይ ቅሬታና ተቃውሞ አላቸው የሚባሉ ዜጎች በገፍ እየታሰሩ ነው። እንደ ወያኔው አገዛዝ ጸረ አማራ አቋም በሹሞቹም እንደቀጠለ ነው። ነጻ ሐሳብን ማንሸራሸር፣ ነጻነትና መናገር፣ መደራጀት፣ መሰብሰብ ቀርቶ ጋዜጣዊ መግለጫ የመስጠት መብትም የታፈነና የተዘጋ መሆኑን በነስክንድር ነጋ ላይ በግልጽ ተስተውሏል። ሹሞቹ ወያኔ ኢህአዴግ የሚለውን ኦዴፓ ኢህአዴግ በሚል የስም ለውጥ ተስተው የብሔራቸውን የበላይነት ለማረጋገጥ ተግተው እየሰሩ መሆናቸውን ህሊና የለንም የምንል ካልሆነ በስተቀር በግልጽ የሚታይ እውነት ነው። ሹሞቹ እነ ኦነግን ከአስመራ ጃዋርን ከአሜሪካ አስመጥተው በክብር ተቀብለው በዙሪያቸው ኮልኩለው የህቡ መንግስቶች ወይም የወንጀል ተግባር ፈጻሚዎች አላደረጓቸውም ማለት ስህተት ነው። ዛሬ በአዲስ አበባ ከ10,000 በላይ የሚገመቱ ሲቪል ጆሮ ጠሪዎች መረጨታቸውን እናውቃለን። እነዚህ ህገወጥ ቡድኖች የሥርዓቱና የሹሞቹ የህቡ ወንጀል ፈጻሚዎች መሆናቸውንም እናውቃለን። የእስክንድር ነጋን ጋዜጣዊ መግለጫ አደናቃፊዎቹና ሰላም ነሺዎቹ የነዚህ ቡድን አባላት ናቸው። በግልጽ ከሚሰሩ መንግስታዊ መዋቅሮች ውስጥ የሚመደቡና የሚሾሙ ሁሉ የሹሞቹ ብሔር ተወላጆች መሆናቸውን ለማረጋገጥ ወደ ፍርድ ቤቶች፣ ፌደራልና አዲስ አበባ ፖሊስ፣ መብራት ኃይል እንደ ባንክና ጉምሩክ በመሳሰሉ የገንዘብ ተቋማት በአዲስ አበባ ቀበሌዎች ክፍለ ከተሞችና መስተዳድሩን እየዞሩ መመልከት ይቻላል። የብሔር ብሔረሰቦች ጥያቄ ከዲሞክራሲ መርካ ተነገጠ በአግባቡና በልኩ ከተሄደበት የዲሞክራሲ ጥያቄ መሆኑ የሚያከራክር ጉዳይ ሊሆን አይችልም። እንዳለመታደል ሆኖ በኢትዮጵያ ውስጥ የተነሱ የብሔር ጥያቄዎች በአብዛኛው አፍራሽነታቸው ከገንቢነታቸው ይልቅ ያመዘነ ሆኖ ይስተዋላል። ኢትዮጵያ ማነች? የነማን ሀገር ነች? የኢትዮጵያውያን የጋራ እሴቶች ምንድናቸው? የኢትዮጵያውያን ታሪክስ ምን ይመስላል? ችግሮቻችን ኢትዮጵያን ማዕከል ባደረገ ዲሞክራሲያዊ ስርዓትና መርህ በመጠጥ ተቻችሎ መኖር የተሻለ አማራጭ ወይስ መገነጣጠሉ ወዘተ በሚሉ መሰረታዊ ጥያቄዎች ላይ ዘላቂ መፍትሄዎችን ለመሻት ከህሊናዊ ፍርድ ይልቅ ስሜት ያሸነፋቸው ሆነዋል። ከዚህ አንጻር አብዛኞቹ በጠባብነት ዘረኝነትና ጽንፈኝነት የተመረዙ ሆነዋል። መገነጣጠልን አቀንቃኞች በመሆናቸው ለኢትዮጵያ ሀገራችንና ዜጎቿ ጠንቀኛ ህመሞችና በሽታዎች ሆነዋል። በቀላሉ የማይድን ሀገራዊና ህዝባዊ በሽታ ኢትዮጵያ የሰው ዘር ቀድማ አካል የሆኑት የነሉሲ መስገኛ ሀገር የብዙ ብሔር ብሔረሰቦች መኖሪያ የጋራ ሀገር መሆኗንና እንደ ሀገር ያለፈችባቸውን በጎና መጥፎ የጋራ ታሪኮች ላይ የውሸት ትርክት ዘመቻ ክፋቶች ሆነው ይስተዋላሉ። ኢትዮጵያ ከአፍሪካ ሀገራት በተለየ መልኩ የርሳ የሆነ መንግስታዊ ስርዓትና ቅርጽ ይዛ የነበረች ሀገር መሆኗን እንኳንስ እኛ ኢትዮጵያውያን የባዕዳን ታሪክ ጸሐፊዎችም የሚያረጋግጡትና የሚመሰክሩት እውነት ነው። የሱንም ያህል የኢትዮጵያ ታሪክ ወደ ኋላ ቢቆጠር ማንኛውም ዘር ጎሳ ወይም ብሔር ወይም ብሔረሰብ ነግሶ በብቸኝነት ኢትዮጵያን የገዛበትና ያስተዳደረበት የጂም ሆነ ስርዓት አልነበራትም። አገው አማራ፣ ትግሬ፣ ኦሮሞ፣ ወላይታ፣ ሲዳማ ወይም ከሌላ ብሔረሰቦች ወይም ነገድ ወጥቶ ኢትዮጵያን በዘር ተጠራርቶ የገዛበት የታሪክ ዘመን የለም። ከዛሬዎቹ ጉዶች በተቀር ሁሉም የኢትዮጵያ ብሔር ብሔረሰቦች በጥምር የብሔር ብሔር መንግስት በእንግሊዘኛው መልቲ ኤትኒክ ስቴት ሀገር እንደነበረች ነው የታሪኳ መዛግብቶች የሚመሰክሩት። ዘረኞችና ጠባቦች ኢትዮጵያ በአንድ ብሔር የተገነባችና የአማራው ህዝብ በጨቋኝነት የኖረባት ሀገር ነች የሚለው የውሸት ትርክት አፍራሽነቱ የጎላ የሚሆነው ከዚህ ላይ ኢትዮጵያ ከሌሎች የአፍሪካ ሀገራት በብቸኝነት በቅኝ አገዛዝ ስር ተወደቀ የመጣባትን ጠላት ሁሉ አሳስራ መመለስ ከቻለችባቸው በርካታ ምክንያቶች ውስጥ ይኸው የህብረ ብሔር መንግስት ባለበት ሀገር መሆኗ ያስተኛላ ተቀሚታ መሆኑ በዋነኛነት ተጠቃሽ መሆኑ እየታወቀ ለዛሬዎቹ ዘረኞችና ጠባቦች አይታያቸውም። የውሸት ትርክ ታድርገው ያራክሱታል። የኢጣሊያ ወረራን ለመመከት አጼ ሚኒሊክ ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ ጫፍ ያደረጉት የፍትህ ጥሪ የተላለፈው ሆነ ዘመቻው የተመራው በመንግስታዊ መዋቅሮቻቸው የመሆኑ በጎ ትርክ ለዛሬዎቹ ጥንተኞችና ጠባቦች አይታያቸውም። ይህ የረጅም ጊዜ ታሪካዊ ትስስር በዜጎቿ ላይ ኢትዮጵያ ማንነቷ ኢትዮጵያዊ አርበኝነትን፣ ኢትዮጵያዊ የስነ ልቦና፣ ኢትዮጵያዊ የጀግንነት ባህል አስርጿል። እነ ዘራይ ድረስ፣ እነ ሞገስ አስገዶም፣ እነ ሀብተ ጊዮርጊስ ዲነግዴ፣ እነ ዑመር ተመተር፣ እነ ጃጋማ ኬሎ፣ እነ በላይ ዘለቀ ወዘተ ራሳቸውን ኢትዮጵያዊ አድርገው እንጂ ጎሳ ወይም ብሔር ብለው አልነበረም። እነዚህና ሌሎች ኢትዮጵያውያን ጀግኖቻችን የሁሉም ብሔር ብሔረሰቦች የኢትዮጵያዊ ጀግንነት ሞዴል መሆን ሲገባቸው፣ መዘከር መወደስና የትውልድ ውርስ መሆን ሲገባቸው የዘመኑ ጠባቦችና ዘረኞች የውሸት ትርክት ሰለባ መሆናቸው አሳዛኝም አሳፋሪም የሆነ የክህደት ገጽታቸው ነው። ሁሉም ኢትዮጵያውያን የረጅም ዘመን ያስቆጠረ አብሮነትና አንድነት ነበራቸው ሲባል በተለይም በዘመነ መሳፍንት ዘመነ በየአካባቢው በበቀሉ የጎጥ ገዢዎች ለእርስ በርስ ግጭትና መጎዳዳት የጋበዟቸው የገፋፏቸው ቢሆንም ይህ የገዢዎች ተግባር እንጂ የህዝቦች እንዳልነበር የታሪክ ሰነዶች ይመሰክራሉ። ለጎጥም ሆነ በሀገራዊ ገዥዎች መጨቆንና መመዘብ የሁሉም ኢትዮጵያውያን የጋራ ችግራቸው ነበር። ዛሬም መጨቆንና መዘረፍ አልተወሰደም። ኢትዮጵያ በተፈጥሮ ሀብት የታደለችና የበለጸገች ብትሆንም ዜጎቿ ከኋላ ቀርነትና ድህነት ማቁስጥ መዘፈቋ ያንገበገባቸውና ያስቆጫቸው የችግሮቿ ሁሉ መንስኤዎች ብልሹ አገዛዞች መሆናቸውን በውል የተረዱ የ1960ዎቹ የኢሃፓ ትውልዶች ተጋድሎ የሚመሰክረው እውነት ቢኖር ይህንኑ ሀቅ ነው። ዘር፣ ቋንቋ፣ ሃይማኖት፣ ጾታ፣ ጎሳ ወይም እድሜ ሳይከፋፍላቸው በአንድነት መራራ ትግል ውስጥ የገቡት የአባቶቻቸውን የእናቶቻቸውንና የአያቶቻቸውን ኢትዮጵያዊ አርበኝነት ኢትዮጵያዊ ስነ ልቦናን ወርሰውና ሰንቀው መሆኑን ታሪክ አይሽረውም፣ አይበርዘውም፣ አይክደውም። በሌላ በኩል የኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትተዳደር የተባበሩት መንግስታት የወሰነው ሲፈርስ የኤርትራ ወጣቶች በጀባሃ ኳላም በሻቢያ ማካኝነት ለተቃውሞ ወደ ኤርትራ በረሃዎች ገቡ። ጀባሃና ሻቢያ የነበራቸው ድጋፍና እርዳታ ሲያገኙ የነበሩት ከታሪካዊ ጠላቶቻችን ዘንድ እንደነበርም አይካድም። በዚህም የፌዴሬሽን ስምምነትና ፌዴሬሽን ይመለስ ከሚል ተገቢና ፍትሃዊ ጥያቄ ወደ ጽንፈኛ የመገንጠል ጥያቄ አጦዙት። ይባስ ብሎም ኢትዮጵያ የኤርትራ ቅኝ ገዢ ሀገር ስለሆነች ጥያቄያችን የብሔር ጥያቄ ሳይሆን የቅኝ ግዛት ጥያቄ ነው ከሚል ጽንፈኛ አዙሪት ውስጥ አስገቡት። መፍትሄውም መገንጠል ብቻ መሆኑን አወጁ። የውሸት ታሪክ ግጭትና ትርክት ከዚህ ጀምሮ ቢባልም ስህተት ማለት አይቻልም። ሻቢያ ኢትዮጵያን ለማፈራረስና ለመገነጣጠል ወያኔ የተባለውን ጸረ ኢትዮጵያ ቡድንን በአምሳያው ቀርጾ አቋቋመው። ወያኔም ከሻቢያ የሚሰጠውን ትዕዛዝ መቀበልና ማገልገሉን ቀጠለ። ወያኔም የኤርትራ ጥያቄ የብሔር ጥያቄ ሳይሆን የቅኝ ግዛት ጥያቄ መሆኑን በማኒፌስቶ አስቀመጠ። የወያኔ ማኒፌስቶ ትግራይን ከኢትዮጵያ አስገንጥሎ ነጻ ሀገር መመስረት መሆኑንም አስቀምጧል። ወያኔ ለትግራይ ህዝብ በጠላትነት ያስቀመጠው የፖለቲካ አገዛዙን ሳይሆን የአማራ ህዝብን ማድረጉም የቆሸሸ ታሪኩ አካል ነው። ወያኔ በ1983 ዓ.ም ወደ ስልጣን እንደመጣ የመጀመሪያ ስራው ኤርትራን መገንጠልና ማስገንጠል ሆነ። ኦነግ የተባለው የኦሮሞ ጽንፈኛ ቡድንም አላማና ግቡ ኦሮሚያ ከኢትዮጵያ መገንጠል የሚል እንደነበር ታሪኩ ይዘክረዋል። እንዲያውም ስለ ኢትዮጵያዊነቴ ድርድር ፈልጋለሁ የሚል ጽንፈኛ አቋም እስከመያዝ ደርሶ እንደነበር ይታወሳል። ዛሬም ከዚህ አቋሙ ላለመላቀቁ የኢትዮጵያ ህዝብ የሚያውቀው ነገር የለም። እንግዲህ ሻቢያ፣ ወያኔ፣ ኦነግ፣ ኢህዴን፣ ኦህዴድ፣ ደኢህዴን ሌሎች መሰል ጸረ ኢትዮጵያ ኃይሎች እነ አሜሪካ ጋር በመመሳጠር በ1983 ዓ.ም ድል ቀናቸው። ኢትዮጵያን ማፈራረሻ ህዝባን መበታተኛ የሚሆን የፖለቲካ ስልጣኑን ተቆጣጠሩ። ወታደራዊ ኃይሉን፣ ህገ መንግስታቸውን፣ ደህንነታቸውንና ፖሊሲዎቻቸውን ሁሉ ለዚህ እኩይ ዓላማቸው ማስታከያ አድርገው ቀረጿቸው፣ አዋቀሯቸው። በኢትዮጵያና ኢትዮጵያዊነት ላይ ከፍተኛ የማዳከልና የማጥፋት ዘመቻ ተካሄደ። ኢትዮጵያዊ አብሮነትና አንድነት እንዲሁም ኢትዮጵያ የሁሉም ኢትዮጵያዊ ሁሉም ኢትዮጵያዊ የኢትዮጵያ የሚነው ስነ ልቦናና ተስስር በህገ መንግስቱ ተበጠፈ። ለኢትዮጵያውያን የክልል ድንበር ፈጠረላቸው። የህገ መንግስቱ መግቢያ ላይ የተቀመጠውን መመልከት ይቻላል። ከመግቢያው ላይ እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ይላል። የዚህን የወያኔ ህገ አራዊት ኢትዮጵያን ያፈረሰና ህዝቦቿን የበታተነ መሆኑን ከሌሎች ሀገራት ህገ መንግስት ጋር አነጻጽረን እንመልከተው። አሜሪካ ውስጥ ከ140 እስከ 150 የሚደርሱ ብሔረሰቦችን ይዛለች። የህገ መንግስታቸው መግቢያ ግን እኛ የዩናይትድ ስቴትስ ህዝብ ብሎ ይቀጥላል። ህንድም በውስጧ ከ150 በላይ የሚገመቱ ብሔረሰቦችን ያዘች ስትሆን የህገ መንግስታቸው መግቢያ እኛ የህንድ ህዝብ ብለው ይጀምራሉ። በውስጡ ብዙ ሀገራትንና ህዝቦችን አቅፎ የያዘው የተባበሩት መንግስታት ቻርተር መግቢያንም ለማነጻጸሪያነት መውሰድ ይቻላል። የዚህ ቻርተር መግቢያ እኛ የተባበሩት መንግስታት ህዝቦች ይላል ከነዚህ ሀገራትና ከተባበሩት መንግስታት ቻርተር አንጻር ተነቃኘው ኢትዮጵያ በህገ መንግስቱ መሰረት ብሔር ብሔረሰቦች የተለያዩ ሀገራት ተደርገው የተቀረጹ ናቸው። በወያኔ ኢህአዴግ ህገ መንግስት መሰረት ኢትዮጵያውያንን የተለያየ ድንበር ያላቸው የተለያዩ ሀገራት አድርጎ አስቀምጧቸዋል። ክልል በተባለው የዘራው ወቃቀር የዜጎቿን አብረውነት ተጣጥቷል። ይህንን እውን ማድረጊያ ደግሞ አንቀጽ 39 ተቀምጧል። ውስጥ የፍኖተ አድማጮች እነዚህ ዘረኞችና ጠባቦች ዛሬ ሀገራችንና ዜጎቿን ያደረሱበት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ቀውሶች ሁሉ ተጠያቂዎች ናቸው። አዲሶቹ ሹሞች ሳይቀሩ ህገ መንግስታችን በህገ መንግስቱ ብቻ እንተዳደራለን እያሉ የሚያፌዙብንም ይህንኑ ሴራቸውን ስለሚያውቁ ነው። የሀገራችን ኢትዮጵያና የዜጎቿ የሰላም ጸሮች ናቸው። የአብሮነትና አንድነታችንም ጸሮች ናቸው። አላማና ግባቸው ሁሉ ያነጣጠረው በኢትዮጵያ ህልውና እንዲሁም የዜጎቿ የጋራ ህይወት ጥፋት ነው። እነዚህ ቡድኖች ተወለድንበት አደግንበት ወክለናል ለሚሉት ብሔርም ሆነ መጥቀሉ ለኢትዮጵያ ህዝብ የለየላቸው ጠላቶች ናቸው። ከኢትዮጵያ አልፎ ለጎረቤት ሀገራት እንዲሁም ለዓለም ህዝቦች ሳይቀር ዘረኝነት ሊወገዝና ሊጠፋ የሚገባው ጉዳይ ነው። የኢትዮጵያ ህዝብ ለነዚህ ዘረኞች ተባባሪ ወይም መደበቂያ ሆኖ ማገልገል ወይም በዝምታ መመልከት ሳይሆን በተባበረ ኃይል መታገል ነው። የሚሰጣቸው የተግባር ምላሽም ከእንግዲህ በዘረኞችና ጠባቦች የምትፈርስ ኢትዮጵያ የለችም ወደፊትም አትኖርም። በወያኔና ተባባሪዎቿ የሚበተን ህዝብም የለም። አባቶቻችንና እናቶቻችን በደምና ጥንታቸው ያቆዩልን ኢትዮጵያ በአንድነት በአብሮነት በፍቅር በውይይት ካስፈለገም እስከ ደምና ህይወት መስዋዕትነት በመስፈል እናስከብራታለን። ለዚህ ደግሞ እንነጋገር እንደራጅ ተባብረን እንታገል ያለ ጥርጥር እናቸንፋቸዋለን።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስላሳ ሰዋዕትነት የከፈልነው ለሀገራችን ህልውናና አንድነት ስንል እንጂ
ለግለሰቦች የስልጣን ጥም ወይም የባዕዳንን ጸረ ኢትዮጵያ ዓላማ እንደ ሌሎቹ ለማሟላት አልነበረም አይደለምም። ለኢትዮጵያ ህልውናና አንድነት ሲባል ብዙ ሚሊዮን ዜጎች ሕይወታቸውን ገብረዋል። የሙሶሎኒ ፋሽስት ጦር ኢትዮጵያን ሲወር ከሚሊዮን ያላነሱ ዜጎች ተሰውተዋል። ቀደም ብሎም ባድዋ ጦርነት ሆነ የግፍ የቱርክና የደርቡሽ ወራሪዎችን ለመጋፈጥ ሲሉ ሺዎች ለሀገራቸው ሞተዋል። በዚያ ሁሉ መስዋዕትነት ተከብሮ የቆየው የሀገር ህልውናና አንድነት ባለፉት መቶ ዓመታት ግን ከባድ ፈተናዎች ገጥመውት በተለይም በወያኔ አጋፋሪነት ለገንጠላም ተዳርገናል። ሌሎችም ኢትዮጵያን ቅርጫት ያስገቡና ሊቦጫጭቋት እድሜ ለወያኔ አሰፍስፈው አሉ። ወያኔና የገንጣዎች መንጋ ጥርሳቸውን አግጥተውና የክልል ክፍፍልን ባንቀጽ 39 አጅበው በኢትዮጵያ ህልውናና አንድነት ላይ ሲነሱ፣ በሌላ በኩል ደግሞ ዜጎችን አደጋ በሚገባ ተረድተውና አውቀው የመከላከል እርምጃን እየወሰዱ አለመሆናቸው ይታያል። ይባስ ብሎም እባብን በራሳቸው ላይ መጠምጠምን የመረጡ አወቅት ባዮች የአገር ህልውናን የሚፈታተኑትን የአገር ታዳጊዎች አስመስለው ማቅረብን ተያይዘውታል። በአገር ዕጣና በህዝብ ሉዓላዊነት ላይ ገበጣ ጨዋታ ወይም ንዝህላልነትን ማስፈኑ አገር አልባ የሚያደርገን መሆኑ ላይ ምንም ጥርጥር ሊኖር ባልተገባ ነበር። ግን ወያኔን የመሰለ ተምችና ነቀዝ ያፈራች አገራችን ለህልውና የሚዋደቁ ጀግኖችን አላፈራችም ብሎ ማሰቡ እንኳ ይከፋል። የኢትዮጵያን ህልውናና አንድነት ለአደጋ ያጋለጡት ያለፉት መጥፎ ስርዓቶች ለመሆናቸው ክርክር የምንገባበት አይደለም። በኤርትራ ጉዳይ የባዕዳኑ ጣልቃ ገብነት እንዳለ ሆኖ ለዚህ መንገድ የከፈተውና ቦይ የቀደደው የአጼው ስርዓት መሆኑ ይታወቃል። አገር ወዳዶቹንና አርበኞቹን በአግባብ ካለመያዝ አልፎ ፌዴሬሽን የተባለውን አላግባብ በማፍረስ ፈረንጆቹ እንደሚሉት ለብሔረተኞቹ ወፍጮ ቤት አያሌ ኩንታል ባቄራን አቅርቧል። በከረን ቦማጀር ወዘተ የተወሰዱ አሰቃቂ ወታደራዊ እርምጃዎችም ሁኔታውን አባብሰው ጸረ ኢትዮጵያ ለሆኑት ኃይሎች ጠቅመዋል። በአጼው ጊዜ የተበላሸው የነበረ ቢሆንም በተወሰነ ደረጃ ደግሞ በኃይልም በማግባባትም የተወሰዱት እርምጃዎች ግንባሮቹን እንዳያድጉ ጋሬጣ ሆነው ቆይተዋል። ይህን ሁኔታ ደርግ የተባለው የመኮንኖች አላዋቂ ታሚ ውድን በተለይም ሊቀመንበር ነኝ ይል የነበረው ማፈሪያ ነፍሰ ገዳይ ሳይወል ሳያድር አበላሽቶና በሻቅቶ ለግንባሮቹ እድገትና መጠናከር ከፍተኛ አስተዋጽኦንም አድርጓል። ዛሬ አንዳንድ የታሪክ በራዦች እንደሚወሸክቱት የኤርትራን ትግል በመቀስቀስም ሆነ በመርዳት የአፋ ምንም ሚና አልነበረውም። የኢትዮጵያ ተማሪዎች እንቅስቃሴ መሬት ላራሹ ብሎ በማያወላዳ መልክ ለስር ነቀል ለውጥ ከመነሳቱ ከአምስት ዓመት በፊትና የአፋ ከመመስረቱ 14 ዓመታት በፊት የኤርትራ ነጻ አውጪ ግንባር ጀብሃ ተመስርቶ የትጥቅ ትግል ጀምሮ እንደነበር ታሪክ የሚያውቀው ነው። የአፋ እንደ ድርጅት የብሔረሰብን አጠቃላይ ችግር ከእኩልነት አንጻር የሀገር አንድነትን ከዲሞክራሲ አያይዞ ለማስከበር በመሻት በጊዜው በነበረው ርዕዮተ ዓለም መሰረት የራስን እድል በራስ የመወሰን መብትን ቢያውቅም ይህ አቋሙ የሀገራችንን ሕዝብ አንድነት ያረጋግጣል በሚል ተስፋና እምነት ላይ በመመስረት ነበር። የሀገር ግን ጠላንና ጠባብ ብሔረተኞችን የመደገፍ አቋም ኢህአፓ ቢኖረው ኖሮ ኤርትራ ግንባሮች ኤርትራ የኢትዮጵያ ቅኝ ግዛት ናት ሲሉ ወያኔ በ1967 ጦማሩ ወይም ማኒፌስቶ ሁሉም ብሔረሰቦች ተገነጣጥለው የራሳቸውን ነጻ መንግስት ያቋቁሙ ሲል ዚያድ ባሬ ሲሶ በላይ የኢትዮጵያን ግዛት ምዕራብ ሶማሊያ ነው ሲል አሁን እሺ ብሎ ተቀብሎ በተገኘ ነበር። ያባ ግን ለኢትዮጵያ የማይበጀውን እቅድና አቋም በመቃወሙ በወያኔም በሻዕቢያም ተወግቷል ጥቃት ደርሶበታል ለመሆኑ ያኔ ከያፋ ጎን የቆሙትና ጠባብነትንና ግንጠላን እንዲሁም የታሪክ ብረዛን የታቃወሙና የህዝብና ሀገርን አንድነት ለማስከበር እንደ ያፋ መስዋዕት የሆኑ ሌሎች እነማን ነበሩ? የደርግ አገዛዝ ሸክላ ሳህን መሸጫ ሱቅ ውስጥ ገብቶ እንደነበረ በሬ ግራ ቀኙን ሲያተራምስ ሲሰባብርና ሲፈጅ ለግንባሮቹ ሾክ ሆነው የነበሩትንም እነ ጀነራል አማና እንዶምን ገድሎ በአስመራ ከተማ በሽብር ወጣቶችን አሳንቆና አስደንብሮ ብሎም ህብረ ብሔራዊ የሆኑትን እነ የሀብት አይነቶችን በትውልድ ደረጃ ጨፍጭፎ ለግንባሮቹ ጠቀመ። የራሱን ጦር አዛዦችንም እየረሸነ ጦሩን በደህንነት ሰራተኞች፣ ዘባራቂ ካድሬዎችና ኮሚሳሮች እያዋከበ አዳከመ። ግንጠላውን አመቻቸ። የእናት ሀገር ጥሪ ብሎ ስንቱን ዜጋ አሰቃየ፣ አስጨረሰ። ችሎታ ቢሶች አመራርና አዛዥ ተብለው ተመክሮ ያላቸው ተገልለው በውሱንና ጠባብ የግለሰብ ፍጹም ስልጣን ዙሪያ የሀገር ጥቅምና መሰረታዊ ፍላጎት ተጠንጥኖ ግብዙ ኮሎኔል በእብሪት ሀገርን ለአደጋ አሳልፎ ሰጥቶ በድፍረት ሊሰዋ ቀርቶ በፍርሃት ፈረጠጠ። ማን ይወቀስ የተሳሳተ ማን ይከሰስ ያጠፋ ሆኖ ሳለ ስልጣን ይዘው የሀገርን አንድነት ያናጉና ህልውናዋንም ሊሰርዙ የተነሱት አገዛዞች እያሉ ደርግም ወያኔም ያባን ለመወንጀልና አስገነጠለ ወዘተ ብለው ሊከሱ የሚጥሩት ሁሉ ከታሪክ የተጣሉና ሀቅን የጠሉ መሆናቸውን እናያለን። የሀገር አንድነት ብለው በየጦር ግንባሩ የወደቁት ሀገር ወዳድ ዜጎች ሁሉ የነዚህ ካዲ አገዛዞች ሰለባ መሆናቸው ባሉታዊ የሚያስመዘግባቸው ሊሆን አይገባም። አገዛዙ ህዝብን በጨረሰ ሰለባ የሆነውን ተጠቂውን አለቀ ሳይሆን በግልባጩ አስጨረሰ ብለው የሚከሱ አረመኔውን አንቱ ብሎ ስሙን ለማደስ የሚጠሩ ዛሬም በመሃላችንና በህብረተሰቡ ዘንድ የጭራቆ ስርዓት አዳናቂዎችና ወንጀለኞች አሉ። በ1983 ዓመተ ምህረት ስልጣን ይዞ የኤርትራን ግንጠላ ያመቻቸው ወያኔ ሆኖ ሳለ ይህን ለመካድ የሚጥሩ ሀሰተኞች ናቸው። አንቀጽ 39ን ህግ ያለውና አገሪቷን በክልል የሸነሸነው ኢህአፓ ሳይሆን ወያኔ ነው። ይህንንም መዘንጋት ከሀቅ ጋር መጣላት ነው። ሀገራችን ኢትዮጵያ በህዝብ እኩልነት መረጋገጥ መስክ ዛሬ ችግሮቿ ተባብሰዋል እንጂ አልቀነሱም። ይህ ችግር የኢትዮጵያ ተራማጅ ኃይሎች ተማሪዎች ወይም የአባ የፈጠሩት ችግር አልነበረም። እነዚህ ሁሉ በኢትዮጵያ የፖለቲካ መስክ ገና ብቅ ሳይሉና ሚዛን ሳይዙ የኤርትራ ትግል፣ በኦጋዴን ጦርነት፣ በባሌ የነዋቆጎቱ አመት፣ የሚቻ ቱለማ እንቅስቃሴ ወዘተ በሀገራችን ተከስተው ነበር። ተራማጁ ክፍል ለችግሮቹ መፍትሄ ለመስጠት ጣረ ሞከረ እንጂ የሌለ ችግርን ቆስቆሶ ደስ ያለውን ህዝብ የለም አዝናል ብሎ አሳምኖ አላሳመጠም። ትግል የብሶት ውጤት ነው። አለ ምክንያት ዜጎች አያምፁም፣ ራሳቸውንም ለሞትና መስዋዕትነት አያዘጋጁም። በመራራ የትግል ሂደት ያላለፉና ያልተፈተኑ ሁሌም ትግል ቀላልና ዜጎች ሳያስቡና ሳያወጡ ሳያወርዱ የሚያምፁ ይመስላቸዋል። ይህ ግን ከሀቅ የራቀ መሰረተ ቢስ ድምዳሜ ወይም ግንዛቤ ነው። በደል ባለበት ግን ዜጎች ያምፃሉ። ይህን ትግላቸውን ሌላ አቅጣጫ የሚያስይዙ መኖራቸው ወይም መነሳታቸው ግን የበደላቸውን መኖር የሚለውጥ አይደለም። በመሆኑም እኩልነት ባልነበረበት ያዜው ስርዓት ጊዜ ህዝብ በየቦታው ማመፁና እኩልነትን መጠየቁ ተገቢና አይቀሬም ነበር ማለት ይቻላል። ኢትዮጵያን ህልውናና አንድነት ለማስጠበቅ ስንታገልና የነገይቷን ኢትዮጵያ አንድነት ለማረጋገጥ ስንታገል በቅድሚያ መታወቅ ያለበት ጉዳይ ይህ ትግልና ግብ ያለፈውን የጭቆና ዘመን ለመመለስ ሊሆን እንደማይችል ነው። ዛሬ በወያኔም ሆነ በመሰሎቹ ፈሊጥ ተብሎ የተጧጧፈው ጸረ ቴዎድሮስና ጸረ ምኒልክ ዘመቻ በመሰረቱ ታሪክ አለማወቅን የሚያሳይ ከመሆኑ ሌላ የዛሬን የራስን ወንጀል ለመደበቅ መሆኑ ግልጽ ነው። ኢትዮጵያም ሆነ በዓለም አቀፍ ደረጃ የጣሊያንና የጀርመንን የአንድነት ጉዞ በጋሪባልዲና ቢስማርክ ስር ያጤኗት የአገር አንድነት ሂደት የኃይል እርምጃዎችን ያቀፈ እንደነበር ግልጽ ነው። በዚያን በሩቅ ዘመን የነበሩ መሪዎች፣ አጼዎች በዛሬ ዘመን ዴሞክራሲያዊ ጽንሰ ሐሳብ መሰረት የሚጠበቅ ሊሆን ባልተገባ ነበር። ይልቁንስ ዛሬ የዚያን ጊዜ ዘዴና መንገድ በመጠቀም ህዝብን የሚጨፈጭፉትን ዘመናዊ ነን ባዮች፣ ነፃ አውጪ ነን ባዮች ተጠያቂዎች ናቸው። ይህን አብይ ጉዳይ በተመለከተ 9 ዓመት በፊት በወጣ የዴሞክራሲያ እትም የሚከተለውን አስፍረን እንደነበር መጥቀሱ ይጠቅማል። በታሪክ ሂደት አገሮች ሲገነቡ ወይም በተለምዶ አነጋገር ሲቀኑ ዴሞክራሲንና የህዝብን ፍላጎት ተመስርተው አይደለም። በዓለም ውስጥ ዛሬ በአገርነት እየታወቁ ያሉትን ስናይ ይህንኑ እንረዳለን። የአገር ግንባታው ሂደት በያለበት ጠመዝማዛና ሰላምን ሳይሆን ጦርነትን ያስቀደመ ነበር። በሂደቱ የጠፋው ህይወት ቢያሳዝነንም የዘመኑ መሪዎች ዛሬም እንኳ ለኛም አስቸግሮ ያለውን መቻቻልና ዴሞክራሲያዊነት ለምን ያኔ አላንጸባረቁም ብሎ መወንጀል ፍጹም ተገቢ አይሆንም። ህዝቦች በጦርነት አልፈው በጋራ መኖር ጀምረው 100 ብቻ ሳይሆን ብዙ መቶዎችና ሺህ ዓመታት ካለፈ በኋላ ግን የታሪክን ጎማ ወደ ኋላ በመጎተት ቂምና ቁርሾን በማራገብ ከዘመናት በፊት ለፈሰሰ ደም የዛሬን ትውልድ ተጠያቂ በማድረግ ክፍፍልን መቀስቀስና ማንገሱ የሚደገፍ ሳይሆን የሚወገዝ ነው። የነገ ኢትዮጵያን እድል እንወስን ስንለሳም ሞተው ዘመን ያስቆጠሩ የዘመናቸው ነጠራቂ የሆኑትን አጼዎች በዛሬ መነጽር በመመርመርና በማውገዝ ስንት መከራን በጋራ ያሳለፈን አንድነትና ኢትዮጵያዊነት መሰረት ፍጹም የሚቻልና የሚገባም አይደለም። ሁሉም ህዝብ ኢትዮጵያ ታሪክ ሙሉ ባለቤት ነው እንጂ ኢትዮጵያዊነቱን ለማስረገጥ ድርድርን አይፈልግም። በኢትዮጵያዊነታችን ላይ ገደብ ሊጥሉብን፣ ግድፈት ሊፈጥሩብን፣ ሊያውገረግሩብንና ማንነታችንን ሊክዱ የተነሱትን ስርዓቶች የምንታገላቸው በኢትዮጵያዊነታችን ላይ ካለን ጠንካራ እምነት የተነሳ ነው። ኢትዮጵያዊነታችንን ሲክዱ አሁን ብለን መቀበል ሆነ መገንጠልን ማቀንቀን ደግሞ ስህተት መሆኑ ሊታመንበት ይገባል። የኢትዮጵያ ህዝብ አንድነትን እንደሚመርጥ ደግሞ ደጋግሞ አሳይቷል። በየካቲት አብዮት ጊዜ በጋራ በመነሳት የብሔረሰብና የሃይማኖት ልዩነትና ጭቆና እንዲወገድና ህዝባዊ ዲሞክራሲያዊ ኢትዮጵያ እንድትመሰረት በመጠየቅ ለአንድነቱና ለሀገሩ ያለውን ፍቅር አሳይቷል። በ1997 ዓ.ም ደግሞ አንዳንዶች ኢትዮጵያን በሚመለከት ምርጫ ትገባ ኢትዮጵያዊ አይደለም ብለው ሲቀሰቅሱትና ሲጮሁበት ወግዱ ብሎ ለቅንጅትም ለህብረትም ድምፁን ሰጥቷል። ህብረ ብሔራዊውን ትግልና ድርጅቶች በ1966 ሆነ በ1997 ዓ.ም በመደገፍ ህዝብ ፍላጎቱ አንድነትና ዴሞክራሲ መሆኑን አረጋግጧል። የኢትዮጵያ አንድነት በዴሞክራሲና በእኩልነት ላይ መመስረት አለበት እንዳለው ሁሉ ወዳለፉት የጭቆና ስርዓቶች መመለስ አይገባም አይቻልምም እንዳለው ሁሉ እኩልነትና መብት በሌላ በኩል በመገንጠልና ህዝብን ከፋፍሎ በማናከስ ከቶም የሚገኝ አለመሆኑን አጥብቀንና ጫና ሰጥተን ደጋግመን አቅርበናል። ይህን በተመለከተ በ1997 94 ዓመተ ምህረት ግንቦት ወር ዲሞክራሲ አጥም አስፈረን የነበረው ዛሬም ሙሉ በሙሉ ሁኔታውን ገላጭ አከረው። የህብረ ብሔራዊ ወይም ኢትዮጵያዊ ጎራ የነበረውን ቀና የአንድነት መንፈስና ለዚህም ጥሩ መሰረት ለመጣል ያስችላል ብሎ ያቀረበውን መፍትሄ ጠባቦቹ በጽንፉ ብቻ ጉልተው መገንጠል ወይም ሞት የሚለው መፈክር በማንሳት የራስን እድል በራስ መወሰን የተባለውን የስልጣን ማዕከላዊነትን በማስወገድና ህዝብን የራስ አስተዳደርና ዴሞክራሲያዊ መብትን በማጎናጸፍ ደረጃ ተግባራዊ ሊሆን መቻሉ ተዘንግቶ መገንጠልን ማስጠቅ ብቻ እንደሆነ በጠቅማዎች ተተረጎመ። የራስን እድል በራስ መወሰን በግድ መገንጠልን ያዘለ አይደለም የሚለው የገባቸው የኤርትራ እንቅስቃሴዎች ደግሞ ኢትዮጵያ ቀኝ ተገዢ ነን የምንለውን ተቀበሉንና እንደ ማንኛውም ቀኝ ግዛት በግድ ነፃ የመሆን መብታችን ይከበርልን አሉ። ኢትዮጵያን በጠላትነት በጥቅሉ በመፈረጃቸውም የጠባብ ብሔረተኞች ደጋፊና ፈጣሪ ሆነው በኢትዮጵያዊ ድርጅቶች ላይ በጋራ ተነሱ። ያባ የዚሁ ሴራ ዋናኛ ታጣቂ እንደነበር ታሪክ የመዘገበው ሀቅ ነው። ጥበትና ግንጠላን ማቀልቀል ከመሰረቱ የሀገርን ህልውናና አንድነት ተጻራሪ ነው። በመብት ረገጣ ላይ የሚመሰረት አንድነት የጸና ለመሆኑ ግልጽ ሲሆን፣ ለመብት ረገጣው መፍትሄው ደግሞ መለያየት መገነጣጠል ነው ብሎ ወይም ወያኔ ይል እንደነበረው የኢትዮጵያ ህዝብ አብሮ ለመኖር መቼም አይችልምና ይከፋፈል ይለያይ ብሎ መደምደም ደግሞ አገርን አጥፊ ስህተት ነው። ጥበብ ብሔረተኛነት ራሱ ጎጂ ዝንፈትና የትምክህትም ሌላ መጥፎ ገጽታ ነው ስንል ቀደምም የገለጸው ነው። በቅድሚያ ማንም ሳይመጣቸውና ሳይመደባቸው የብሔረሰባችን ብቸኛ ተጠሪ ነን ብለው ራሳቸውን በመሰየም ህዝብን ጠልፈው ሌሎችን ውጡልን፣ ከህዝባችን ራቁ ማለትን ያስቀድማሉ። ይህን ዝም ብሎ መቀበል ወይም ታሪክን በካደ ድርቅና ህዝብን ኢትዮጵያዊ አይደለም ብለው ባዕድ ሲያደርጉ መቀበል አገርን ለጥፋት አሳልፎ መስጠት ነው። ህዝብ ተበደልኩና ተጨቆንኩ ብሎ መነሳትና ጥቂቶች የህዝብን ብሶትና ጩኸት ቀምተው ወደ ጽንፍ በመውሰድ ባዕድነን፣ ኢትዮጵያዊ አይደለንም፣ መገንጠል አለብን ወዘተ ማለት አንድ አይደሉም። ዛሬም ቢሆን ሊካድ የማይችለው ሀቅ ህዝብ ጭቆና እንደሚደርስበት ነው። ወያኔ ያሰፈነው ዘረኛ ስርዓት ብዙሃኑን በብሔረሰብና በሃይማኖትም ደረጃ ይበድላል፣ ይጨቁናል። ይህም መወገድ ማብቃት አለበት። እንዴትና በምን አይነት የሚለው ግን ዛሬም አከራካሪ ሆኖ በጋሬጣነት ተዘርግቷል። በኢትዮጵያዊነት መደራጀቱ አሁንም ከባድ የሆነባቸው ወይም የማይታሰብ ነው የሚሉ ይባስ ብለውም ኢትዮጵያ ካልፈራረሰች መብታችን ሊከበር አይችልም የሚሉት ከጎጂና የተሳሳተ ጎደናቸው ለመመለስ መጣርና አልያም መቋቋም አስፈላጊ መሆኑ ግልጽ ነው። የኢትዮጵያን ውስጣዊ ችግሮች የሚያባብሱና አገራችንን ከፋፍለው ሊገዙ ወይም ሊያጠፉም የሚመኙ ባዕዳን ኃይሎች ዛሬም እንደ በፊቱ አሉ። በተለይም ኢትዮጵያን እየሸጠላቸው ያለውን ከሃዲ ቡድን በመደገፍ የህዝብን ስቃይና መከራ እያባባሱ ናቸው። እነዚህ ክፍሎች ሁሉ በስውርና በተወሰነ ደረጃ በይፋም ኢትዮጵያን በሃይማኖትም ሆነ በብሔረሰብ ለመከፋፈልና ከተቻለም አገሪቷን ለመበጣጠስ ያቅማቸውን እየሰሩና ነጋ ጠባም እያቴሩ ናቸው። የህዝብን የጋራ ታሪክ እየሰረዙና እያክቸለቸሉ ልዩነትን በወያኔ እርዳትነት እያራገቡ ህዝብን እርስ በርሱ ነጥረውና አቃርነው የጋራ ክንድ እያፋጡ አገሪቷን ለባዕድ ብዝበዛና ወረራ አጋልጠዋታል። የኢትዮጵያ ህልውና ዛሬ በአስከፊና አስፈሪ አደጋ ላይ ነው። የአንድነት ኃይሎች ህልውናና ትብብር ደብዝዞ በሚያሳዝን ደረጃና ሁኔታ የፖለቲካው መድረክ በጠባቦች ማለትም በወያኔና ተቃርነነዋል በሚሉ ግን መሰሎቹ መያዙ ላይበቃ ከህዝብ ጎን ቆመናል የሚሉ አንዳንድ ክፍሎችም ተደናግረው የሀገርን ህልውና የሚጻረሩትን ሲደግፉ ማየትም ጀምረናል። 1983 ዓመተ ምህረት በዲጂ ሰማይ ነበረው የህዝብ ውሳኔ ሬፈረንደም ቻቻታም ዛሬ የገደል ማሚቴዎች ያገኘ ይመስላል። ውሳኔ ዴሞክራሲያዊ ስርዓት ሰፍኖ የሚመለከተውንም ህዝብ ሁሉ አሳትፎ ከማንም ኃይል ተጽዕኖ ነጻ በሆነ መንገድ ይካሄዳል እንጂ በኤርትራ የታየው ያን ኃይል ቁጥጥርና ባርነት ወይስ ነጻነት ምረጥ ማለቱ ህጋዊና ዴሞክራሲያዊ ሂደት ሊሆን አይችልም። ህዝበ ውሳኔም አይደለም። ይህ ደግሞ ዜጎች ነቅተው ባለበት ነገ ይደገማል ብሎ ማለሙ ሞኝነት ነው። የህዝብ መብትና ዴሞክራሲ ካልተከበረ አንድነት ተሸርሽሮ የአገር ህልውና ለአደጋ መጋለጡ አይቀርም እንዳልነው ሁሉ ኢትዮጵያንና ኢትዮጵያዊነትን ክዶና አውግዞ የሚፈለግም መፍትሄ የውሃ ሽታ ሆኖ የሚቀር ነው። የመገንጠሉ ጥቅም ዜሮ መሆኑን ደግሞ ከቅርብ ተመክሮ ያየነው ሲሆን የተገነጠለችው ኤርትራ መሪ የደቡብ ሱዳንን መገንጠል አይጠቅማችሁም ብሎ መምከሩን ሌሎች መገንጠል ወይም ሞት የሚሉ ክፍሎች ሊያጤኑት የሚገባ ነው። ከባለቤቱ ያወቀ ቡዳ ነው ይባል የለ። ድምዳሜያችንና ጥሪያችን ቀደም ካቀረብነው የተለየ አይደለም። ያባ ኢትዮጵያ የፖለቲካ ኃይሎች ለአንዴም ለሁሌም የመገንጠልን አማራጭነት ውድቅ አድርገው የዴሞክራሲያዊ አንድነትን አማራጭ የለሽነት እንዲቀበሉና ለዚህም ተባብረው እንዲታገሉ ጥሪ ያደርጋል። ኢትዮጵያዊነት ደግሞ የሁሉም ትግልና መስዋዕትነት ውጤት በመሆኑ ማንም ቢሆን ማን ይህን መለያውን ሊቀማ ካለመቻሉ ሌላ ሊጠራጠረው የሚገባም ጉዳይ አለመሆኑ ሊታመንበት ይገባል። የብሔረሰቦች ወግ፣ ባህል፣ ታሪክና ቋንቋዎች ተከብረው ለሀገራዊ አንድነታችን ጠቃሚ የሆኑ ቅርሶቻችንና ሴቶቻችን መሆናቸውም ታምኖበት ሁላችንንም በእኩልነት ያቀፈች ታላቅ ሀገር የሁሉም ህዝባዊ ጋራ የሆነች ሀገርን በጋራ ልናጠናክር እንችላለን ብሎ ኢህአፓ ያምናል። ለዚህም ልክ እንደ በፊቱ ይህን ቅዱስ ዓላማችንን ከሚጻረሩ ጽንፎች መራቅና በተከሰቱበት መታገል ይኖርብናል። ለእኩልነትና ለመብት መከበር መቆም ተገቢና ፍትሐዊ ነው። ለሀገራችን ኢትዮጵያ በጋራ መታገልና ዜግነታችንንም ማስረገጥ ማስጠበቅ ደግሞ ግዳጃችን ነው። በዚህም መልክ ሲታይ የኢትዮጵያ ህዝብ አንድነት በዴሞክራሲ ለማታ ላይ ጸድቆ እውን እንዲሆን በመታገል የወያኔን ዘረኛና ከማማ ያገዛዝ ማስወገድ የሁላችንም ተቀዳሚና ዋና ተልእኮ ሊሆን ይገባዋል ሲል ኢህአፓ ያሳስባል። ከዴሞክራሲያ ግንቦት 94 እትም የኢትዮጵያን አንድነትና ህልውና ለመጠበቅ በጋራ እንታገል። ለምሽቱ ያለን ዝግጅት በዚሁ ይጠናቀቃል። ረቡዕ በተመሳሳይ ሰዓት በተለየ ዝግጅት እስከምንገናኝ ደህና ቆዩን።